ኢኮኖሚው ዓለም
ኢራን የዋሽንግተን አጋር በሆነችው በዩናይትድ አረብ ኤምሬቶች ላይ ጥቃት ከመፈጸሟ በፊት በዱባይ ከሚገኙ የሆቴል አልጋዎች 80% የሚሆኑት በእንግዶች የተያዙ ነበሩ። ጥቃቱን ተከትሎ ግን ቁጥሩ የ70% ቅናሽ በማሳየት ወደ 10% ዝቅ አለ። ጦርነቱ በአቡዳቢ ኢኮኖሚ ላይ ያሳደረውን ተጽዕኖና የወደፊት ተስፋ የሚቃኘው የዛሬው ከኢኮኖሚው ዓለም ዝግጅት የሚጀምረው ይህንኑ የሆቴልና የቱሪዝም ዘርፍ መነሻ በማድረግ ነው። በእንግሊዝኛ ምህጻረ ቃል UAE በመባል ጭምር የተጠራው የዩናይትድ አረብ ኤምሬቶች ባለስልጣናት ባለፈው ሐምሌ ወር ከፍተኛ ትኩረት የሚስብ ማበረታቻ ይፋ አደረጉ። ከሐምሌ እስከ ጥቅምት ወር ባሉት ጊዜያት ውስጥ ጎብኚዎች በሀገሪቱ ውስጥ እንዲቆዩ ማሳመን የሚችሉ ነዋሪዎች $800 የሚያወጣ ጥቅማ ጥቅም እንደሚጠብቃቸው ባለስልጣናቱ ማስተዋወቃቸው ነበር ትኩረትን የሳበው። ይህ የሆነው ደግሞ አብዛኛዎቹ መንግስታት በኢራኑ ጦርነት ምክንያት ዜጎቻቸው ወደ UAE እንዳይጓዙ ገና የማስጠንቀቂያ መልእክቶች እያወጡ በነበረበት ወቅት ነው። ባለፈው የካቲት መጨረሻ ዩናይትድ ስቴትስ እና እስራኤል በኢራን ላይ ጥቃት መፈጸም ሲጀምሩ ተህራንም በበኩሏ UAEን ጨምሮ በባህረ ሰላጤው በሚገኙ የዋሽንግተን አጋሮች ላይ ጥቃት በመሰንዘር ምላሽ ሰጠች። ይህ ደግሞ የዱባይንና አካባቢውን የቱሪዝም እንቅስቃሴ በእጅጉ ጎዳው። ጥቃቱን ተከትሎም ቀደም ሲል እንደተገለጸው ለወትሮው 80% ሙሉ ከነበሩት በዱባይና አካባቢው የሚገኙ ሆቴሎች አልጋዎች በእንግዶች የተያዙት 10% ብቻ ሆኑ። ይህንን የገበያ መቀዛቀዝ ተከትሎ አንዳንድ የሀገሪቱ ሆቴሎች ቀደም ብሎ ከያዙት እቅድ በፊት ለእድሳት ተዘግተዋል። ሌሎች ባለአምስት ኮከብ ሆቴሎች ደግሞ የዩናይትድ አረብ ኤምሬቶች ነዋሪዎች የረፍት ጊዜያቸውን ለማሳለፍ በዚያ ለመቆየት እንዲመጡ የ50% ቅናሽ በማድረግ አግባብተዋል። በዩናይትድ አረብ ኤምሬቶች ካሉት ወደ 11.8 ሚሊዮን ነዋሪዎች ወደ 10.4 ሚሊዮን የሚሆኑት የሀገሪቱ ተወላጆች ወይም ዜጎች አይደሉም። የሀገሪቱ ዜጎች በዩኤኢ ያላቸውን የግብር ነጻ መብት ከሚያጣጥሙት ሚሊዮነሮች ጀምሮ በግንባታ ቦታዎች ላይ እስከሚሰማሩት የውጭ ዜጎች ወይም በጽዳት ስራ ተሰማርተው የሚያገኙትን ክፍያ በየሀገሮቻቸው ላሉ ቤተሰቦቻቸው እስከሚልኩት ያሉትን ሁሉ ይቆጣጠራሉ። የጸጥታ ስጋት ያደረባቸው በርካታ ባለሀብቶች ታዲያ የኢራን ሚሳኤሎች መተኮስ ሲጀምሩ ሀገሪቱን ለቀው ሄደዋል። ከጦርነቱ በኋላ እንዲመለሱ ለማድረግም አቡዳቢ ይበልጥ ለቀቅ ያለ የገቢ ግብር ክፍያ ተግባራዊ እንደምታደርግ አስታውቃለች። በዚህ አስቸጋሪ ጊዜ ወጣችሁ ለረጅም ጊዜ ብትቆዩ እንኳን በሀገሪቱ የነበራችሁ ከግብር ጋር የተያዘ መብት የትም አይሄድባችሁም ብላለች። በዩኤኢ ባለው ሁኔታ ዋነኛዎቹ ተጠቂዎች አነስተኛ ክፍያ የሚያገኙ የውጭ ሀገር ዜጎች መሆናቸውን ዘገባዎች አመልክተዋል። ዘ ኒውዮርክ ታይምስ የተሰኘው የዩናይትድ ስቴትስ ጋዜጣ እንደዘገበው በተለይ በሆቴልና በቱሪዝም ዘርፎች ያሉ ስራዎች መጥፋታቸውን ተከትሎ ዝቅተኛ ክፍያ የሚያገኙ በርካታ የውጭ ዜጎች በአስቸጋሪ ሁኔታዎች ውስጥ ይገኛሉ። ሀገሪቱም የተጎዱ ዘርፎችን ለመርዳት በሚል የ680 ሚሊዮን ዶላር ድጋፍ ማዕቀፍ ይፋ አድርጋለች። ሆቴሎች፣ ሬስቶራንቶችና አንዳንድ የግል ትምህርት ቤቶች ከማዘጋጃ ቤት ክፍያ ነጻ እንዲሆኑ ወይም ቆይተው እንዲከፍሉ ማድረግ የድጋፍ ማዕቀፉ ከሚያካትታቸው መካከል ናቸው። ከዚህ የበለጠ የሚያሳስቡ ምልክቶች ግን አሉ። ተንታኞች እንደሚሉት በሰላጤው ሀገራት ያለው የውጭ ቀጥተኛ ኢንቨስትመንትና የአመታዊ ምርት ዋጋ ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ይቀንሳል። ውጥረቶች የቀነሱ ቢሆንም ቀጠናዊ ግጭት ሊቀጣጠል ይችላል የሚለው የተደበቀ ስጋት በቀረውም የአመቱ ክፍል የኢንቨስተሮችን ስጋት ያጠናክራል ሲል በተለያዩ ጉዳዮች ላይ ትንታኔ የሚሰራው የኢኮኖሚስት የመረጃ ክፍል ባለፈው ወር መጨረሻ አመልክቷል። ቀጣሪ ድርጅቶችም ተጨማሪ ሰዎችን እንደማይቀጥሩና የሰራተኛ ቅነሳ ለማድረግ እያሰቡ እንደሆነ አስታውቀዋል። የሆርሙዝ ወሽመጥ መዘጋትን በመሳሰሉት ምክንያቶች የተከሰተው የዋጋ ንረትም የጥሪቃዎችና ከውጭ የሚገቡ ሌሎችም እቃዎች ዋጋ እንዲጨምር አድርጓል። በዩናይትድ አረብ ኤምሬቶች ያለው የሪል ስቴት ወይም የማይንቀሳቀሱ ንብረቶች ዋጋም ቀንሷል። ሪፖርት የተደረጉት ቁጥሮችና ባለስልጣናቱ እየወሰዷቸው ያሉ እርምጃዎች ሲታዩ የዩኤኢ ኢኮኖሚ ችግር የገጠመው መስሎ ይታያል። ስልጣን በተወሰኑ ቡድኖች የተያዘባት ሀገር አሁናዊ የቁጥር መረጃዎችን ይፋ አታደርግም። በተለያዩ ጊዜያት የተደመጡት የሀገሪቱ መሪዎች ቃለ መጠይቆች ግን ተቃራኒውን ስሜት የሚሰጡ ናቸው። የኢራኑን ጦርነት ተጽዕኖ ለመቀነስ እየተወሰዱ ያሉ የኢኮኖሚ እርምጃዎች እንዴት በተለያየ መንገድ እየተተረጎሙ እንደሆነ የሚያሳየው አንዱ ምሳሌ የተስተዋለው የሀገሪቱ ማዕከላዊ ባንክ የምንዛሪ ልውውጥ ጥያቄ ለዩናይትድ ስቴትስ ሲያቀርብ ነው። በምንዛሪ ልውውጥ ስምምነት ሁለት ማዕከላዊ ባንኮች የተወሰነ መጠን ያለውን የአንዱን ሀገር ገንዘብ ከሌላው ሀገር ገንዘብ ጋር ለተወሰነ ጊዜ ይለዋወጣሉ። ስምምነቱ ሲያበቃም የተለዋወጡትን ገንዘብ በተመሳሳይ የምንዛሪ ተመን ይመልሳሉ። ከቅርብ ዓመታት ወዲህ የምንዛሬ ልውውጥ መስመሮች የኢኮኖሚ መረጋጋትን ለመጠበቅና የገበያው ጥረት ኢኮኖሚውን እንዳይጎዳ ለመከላከል ጠቃሚ መሳሪያ ሆነዋል ብሏል የአውሮፓ ማዕከላዊ ባንክ። ዩናይትድ አረብ ኤምሬቶች የምንዛሬ ልውውጥ ጥያቄ ማቅረቧን የሚገልጸው መረጃ መውጣቱን ተከትሎ የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሰንት ውይይት መካሄዱን አረጋግጠዋል። ውይይቱ የተካሄደው የዩኤኢ ኢኮኖሚ በኢራን ጦርነት ምክንያት የደረሰበትን ጉዳት ለመቋቋም እንዲችል መሆኑንም ጠቁመዋል። በዩናይትድ ስቴትስ የዩናይትድ አረብ ኤምሬቶች አምባሳደር ዮሱፍ አልኦታይባ ከዚያ በኋላ በማህበራዊ ሚዲያ በሰጡት አስተያየት ግን ሀገራቸው የውጭ ድጋፍ እንደማትፈልግ ጠቁመዋል። ዩናይትድ አረብ ኤምሬቶች የውጭ ገንዘብ ድጋፍ ያስፈልጋታል የሚል የትኛውም ሐሳብ አቡዳቢ ፈተናን በከፍተኛ ሁኔታ መቋቋም ከሚችሉ ኢኮኖሚዎች አንዷም ሆኗን የዘነጋ ነው ብለዋል። ባለፈው ግንቦት ለጋዜጠኞች መግለጫ የሰጡት የሀገሪቱ የባንኮች ፌዴሬሽን ሊቀመንበር አብዱል አዚዝ አልጉራኢሪም ተመሳሳይ ሐሳብ አንጸባርቀዋል። ካፒታል ከሀገሪቱ ይወጣል የሚልም ሆነ የዶላር እጥረት ስጋት አለመኖሩን የገለጹት የሚያስፈልገው መተማመንን መፍጠርና እኛ በጣም ከሚታመኑ የዓለም ኢኮኖሚዎች አንዱ መሆናችንን ማሳየት ነው በማለት የተናገሩት ደግሞ ለፋይናንሻል ታይምስ አስተያየት የሰጡ ሌላ የሀገሪቱ ምንጭ ናቸው። መቀመጫውን በእንግሊዝ ባደረገው ኦክስፎርድ ኢኮኖሚክስ በተባለው አማካሪ ተቋም የሚሰሩት የኢኮኖሚ ባለሙያው አዳም ሆልድስቶክም የአቡዳቢ የምንዛሬ ልውውጥ ጥያቄ የጥንቃቄ እርምጃ እንጂ የጎላ ችግር በመኖሩ የተደረገ አለመሆኑን ጠቅሰዋል። በዩናይትድ አረብ ኤምሬቶች የሚዘዋወረው የገንዘብ መጠን ባለፈው መጋቢት በ8% መቀነሱን ባለሙያው ለዶቼ ቬለ ተናግረዋል። ይሄም ሆኖ ዩናይትድ አረብ ኤምሬቶች የቆመችበት መሰረት ጠንካራ ነው። በሀገሪቱ በሚዘዋወረው የገንዘብ መጠን የነበረው ቅናሽም ከዚያ በኋላ ተረጋግቷል ብለዋል። በለንደን የኢኮኖሚ ትምህርት ቤት ተባባሪ ፕሮፌሰርና የሰላጤው ሀገራት የፖለቲካ ኢኮኖሚ ባለሙያ የሆኑት ስቲፈን ሄርቶግ በኢኮኖሚ ጉዳዮች ላይ ለሚያተኩረው መን ኤንድ ማክሮ የተሰኘ ፖድካስት ባለፈው ሐምሌ አጋማሽ ሲናገሩ በኢራኑ ጦርነት ምክንያት የተፈጠረውን ተጽዕኖ ጊዜያዊ አድርጎ የመመልከት ሁኔታ መኖሩን ገልጸዋል። በሀገሪቱ ባሉት የአክሲዮን ገበያዎች ያለውን የገበያ ምላሽ ብትመለከት በዚያ ካሉ አጋሮቻቸው ጋር መቆየት ከሚፈልጉት የንግድ ተቋማትና ኢንቨስተሮች የሚሰማውን ብትመለከት አሁንም እየተሳለ ያለው ስዕል ይህ ሁኔታ ጊዜያዊ ነው የሚሆነው የሚል ይመስለኛል። በተግባር ግን ይሄንን እርግጠኛ መሆን አንችልም። ሄርቶግ እንደሚሉት ጦርነቱ ያስከተለውን ችግር ትክክለኛ ስዕል ማግኘት የሚቻለው ከክረምቱ ወቅት በኋላ ነው።
Assumption on the ground still is that the whole thing is temporary and I think the realization
መሬት ላይ ያለውን አረዳድ ብትመለከት አሁንም ሁሉም ነገር ጊዜያዊ ነው የሚል ነው። ጦርነትም ይሁን ሰላም የሌለበት ሁኔታ የተለመደ ሆኖ ለረጅም ጊዜ ሊቀጥል የመቻሉን ስጋት ግን ገና አላብላሉትም። የመርከቦች በሆርሙዝ ወሽመጥ በሰላም መተላለፍ ገና ሙሉ በሙሉ አልተረጋገጠም። የግጭት ማገርሸትም ሊኖር ይችላል እና አሁን መንግስትንና ባለሀብቶችን ጨምሮ በርካታ ተዋንያን ነገሮች ከጦርነት በፊት ወደ ነበሩበት እንደሚመለሱ ያስባሉ እና ሁኔታው ሙሉ በሙሉ እንደዛ ላይሆን ይችላል። አሁን ትንሽ ረፍት አለ፣ ምክንያቱም የክረምት ወቅት ስለሆነ እየተካሄደ ያለው የንግድ እንቅስቃሴ አነስተኛ ነው። ወትሮውንም ቢሆን ይህ የክረምት ወቅት በዩናይትድ አረብ ኤምሬቶች ያለው የሙቀት መጠን በከፍተኛ መጠን የሚጨምርበትና የጎብኚዎች ቁጥር የሚቀንስበት መሆኑን ሄርቶግ አስታውሰዋል። በሙቀቱ ምክንያት ሀገሪቱን ለቀው ከሄዱት የውጭ ዜጎች ስንቶቹ እንደሚመለሱ ለመረዳት መስከረምን መጠበቅ እንደሚያስፈልግም ተናግረዋል። የዩናይትድ አረብ ኤምሬቶች ኢኮኖሚ በቁልቁለት መንገድ ላይ ነው ወይንስ መልሶ እያንሰራራ ነው? ሆልድስቶክ እንደሚሉት ሁለቱም አረዳዶች በከፊል ትክክል ናቸው። አብዛኛው ጉዳት ያለው በችርቻሮ በትራንስፖርትና በቱሪዝም ዘርፍ ነው፣ ምክንያቱም የዓለም አቀፍ ጎብኚዎች ቁጥር ከ2023 በፊት በ2025 ወደ ነበረበት ደረጃ አይመለስም በማለት አስረድተዋል። የገንዘብ አገልግሎት ሰጪ ተቋማትና ከመንግስት ጋር ግንኙነት ያላቸው እንቅስቃሴዎች ግን በአንድ ዘርፍ ያጡትን በሌላው የማካካስ ስራ እየሰሩ መሆኑን ሆልድስቶክ አስረድተዋል። አጠቃላይ ስዕሉም የሆቴልና የቱሪዝም ዘርፉ ከሚያሳዩት የተሻለ መሆኑን ጠቅሰዋል። ፖሊስ ፈር የተሰኘው አማካሪ ድርጅት መስራችና በአረብ ሰላጤ ሀገራት ተቋም ተመራማሪ የሆኑት ሮበርት ሞጌሊኒስኪ የአካባቢው ሀገራት በተለያየ አቅጣጫ መወጠራቸውን ለዶቼ ቬለ ተናግረዋል። ኤምሬቶች ከኢራን ጦርነት ጋር የተያያዙ ጫናዎችን ለመቆጣጠር የሚችሉትን ሁሉ እያደረጉ ነው። ቀጠናው በግጭትና በመረጋጋት መካከል በቆመበት ሁኔታ ግን በበርካታ አቅጣጫዎች ኢኮኖሚ መገንባትና ማስቀጠል አስቸጋሪ ነው ብለዋል። ግጭቱ በዘላቂነት ባለመቆሙ እውነተኛ የሆነ የኢኮኖሚ ማገገም ስለመኖሩ መናገር እንደማይቻልም ሞጌሊኒስኪ ተናግረዋል። እሳቸውም ሆነ ሌሎቹ ባለሙያዎች ግን የዩናይትድ አረብ ኤምሬቶች ኢኮኖሚ ወደፊት በጦርነቱ ከደረሰበት ጉዳት መልሶ እንደሚያንሰራራ ይጠብቃሉ። ጦርነቱ የሚያበቃ ከሆነ ለረጅም ጊዜ የሚቆይ ጉዳት አንጠብቅም ያሉት ሆልድስቶክ ለኢንቨስትመንት አመቺ የሆነው የዩኤኢ ሕግ የዓለም አቀፍ የአየር ትራንስፖርት ማዕከልና መናኸሪያ መሆኗና ኢንቨስትመንትና የሰው ኃይል ከመሳብ አንጻር ያላት ጥሩ ስም አሁንም እንዳለ ነው በማለት አስረድተዋል። የዛሬው ከኢኮኖሚው ዓለም ዝግጅት በዚሁ ተጠናቋል። እስክንድር ፍሬው ነኝ ከአዲስ አበባ።